የካፒና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 7 2011 ዓ.ም ተመረተ ምሽት ያስተናዳናቸውን ዝግጅቶች ይዤ አብራራችሁ የማመሸው ጽዮን ግርማ ነኝ። በቦረና ዞን ሚኦ ወረዳ 5 ሰዎች መገደላቸውን ነዋሪዎች ተናገሩ። ከሟቾች ውስጥ 2ቱ ሙሽሮች ናቸው ተብሏል።
አሁን ፉራጋንዱ አቀንማ ተጀማን ዛሬ እንዴ ያጊዳ ጀማን ትንጅ ዱዋዛ ሲሙን ታገኔ
ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች፣ መናገር አልችልም። አሁን
የሙሽራው ወንድም ናቸው። ዝርዝሩን በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያስተናዳናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ከጋቢና ፕሮግራም ጋር ለዛሬ ዜና የማሰማችሁ ሰሎሞን አባተ ነኝ። ጽዮን ግርማ ለጊዜው ለሌላ ስራ ተመድባ በስቱዲዮ የለችም። በዩናይትድ ስቴትስ የተወካዮችን ምክር ቤት የሕግ መምሪያ የተቆጣጠረው ዴሞክራቲክ ፓርቲው ፕሬዚደንት ዶናልድ ትራምፕን በመቃወም የዩናይትድ ስቴትስ ጦር የመን ውስጥ ለሚዋጋው ሳዑዲ መር ኅብረት ሲሰጥ የቆየውን ወታደራዊ እርዳታ ለመቁረጥ ድምፅ ሰጥቷል። ውሳኔው ያለፈው 248 ለ177 በሆነ ድምፅ ብልጫ ሲሆን ምክር ቤቱ ይህን ሕጋዊ ሥልጣን ሲጠቀም ለመጀመሪያ ጊዜ መሆኑ ነው። የሕግ መምሪያው ያሳለፈውን ውሳኔ ተከትሎ ሕጉ ለሕግ መወሰኛው እንደሚላክ ተገልጿል። ሴኔቱ ባለፈው ዓመትም ተመሳሳይ ውሳኔ ቀርቦለት አጽድቆታል። እርምጃው ከፕሬዚደንት ትራምፕ ጋር ምናልባት ከባድ ሽኩቻ ሳይፈጥር እንደማይቀር ተገምቷል። የጭላሎ ተራራ ደን ላይ እሳት ለኩሶ ሰደድ አስነስቷል የተባለ ግለሰብ በሰባት ዓመት ጽኑ እስራት እንዲቀጣ የተፈረደበት መሆኑን የኢትዮጵያ መገናኛ ብዙሃን ዘገቡ። የጭላሎ ፓርክ ደን ላይ ለጊዜው ካልተያዙ ሁለት ግለሰቦች ጋር ጥር 23 2011 ዓ ም እሳት እንዲነሳ ማድረጋቸውን አቃቤ ሕግ በክሱ ላይ አመልክቷል። ሁለቱ ተጠርጣሪዎች ለጊዜው ሲሰወሩ፣ ተከሳሹ በአካባቢው ነዋሪዎች እጅ ከፍንጅ መያዙ ተገልጿል። ተከሳሹና ግብረ አበሮቹ በለኮሱት እሳት ከ800 ሄክታር በላይ ደን መውደሙን በመግለጽ አቃቤ ሕግ በጥዮ ወረዳ ፍርድ ቤት ክስ መመስረቱም ተገልጿል። ለሶስት ቀናት የዘለቀውን ቃጠሎ የአካባቢው ነዋሪዎች ለማጥፋት ተረባርበዋል። እሳቱን ለማጥፋት የሰው ኃይልን ጨምሮ ከ210,000 ብር በላይ መውጣቱ ተዘግቧል። ደቡብ ሱዳን ውስጥ ግጭቶችን ሽሽት ባለፉት ሁለት ሳምንታት ከቤት ንብረታቸው የተፈናቀሉ ብዙ ሺህ ነዋሪዎች በአሁኑ ወቅት ያለ ምግብና ውሃ እየተሰቃዩ መሆናቸውን የየኢ ግዛት ባለሥልጣናት ተናግረዋል። 6,000 የሚሆኑ የአገር ውስጥ ተፈናቃዮች በአሁኑ ጊዜ የሚኖሩት ከየኢ ከተማ ውጪ በዛፎች ስር ነው ሲል የየኢ እርዳታና መልሶ ማቋቋሚያ ኮሚሽን አስታውቋል። ሌሎች ደግሞ ድንበር ተሻግረው ወደ ኮንጎ ዲሞክራሲያዊት ሪፐብሊክ ሄደዋል ብሏል። የየኢ ክፍለ ግዛት ነዋሪዎች እየተፈናቀሉ ያሉት በመንግስቱ ኃይሎችና በቶማስ ሲሪሎ በብሔራዊ አርነት ግንባር ሽምቅ ተዋጊዎች መካከል የሚካሄደው ውጊያ እየተባባሰ በመምጣቱ ነው። ወታደሮች ሲቪሎችን መግደላቸውን፣ ሴቶችን መድፈራቸውንና መላ መንደሮችን ማቃጠላቸውን እማኞች ለአሜሪካ ድምፅ ተናግረዋል። ሶማሌላንድ ከኢትዮጵያ ጋር ያላትን የንግድ ግንኙነት ለማሻሻል ያለመው የአንድ ዓመት ፕሮጀክት እያለቀ ባለበት በአሁኑ ጊዜ ተጨማሪ እርዳታ የሀገሪቱን ምጣኔ ሀብት ያሳድጋል። ከ2018 በአውሮፓውያኑ የዘመን አቆጣጠር ጀምሮ ፈጣን ለውጥ እየታየ ባለበት በአፍሪካ ቀንድ ያላትን ስፍራ ያጠናክራል ብለው ተስፋ እንደሚያደርጉ ከፍተኛ ባለሥልጣናት ተናግረዋል። የዜናው ሰዓት አብቅቷል። ለቀሪ ዝግጅቶች በጋቢና ፕሮግራም ወደ ጽዮን ግርማ ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በቦረና ዞን ሚኦ ወረዳ 5 ሰዎች በኢትዮጵያ መከላከያ ኃይል በተተኮሰ ጥይት መገደላቸውን ነዋሪዎች ተናገሩ። በተኩሱ ከሞቱት ውስጥ 2ቱ ሙሽሮች ናቸው ተብሏል። ሌሎች ሁለት ሰዎች ላይ መጠነኛ ጉዳት እንደደረሰባቸው ነዋሪዎችና የሕክምና ባለሙያዎች ገልጸዋል። ገልሞ ዳዊት ተጨማሪውን ከናይሮቢ አድርሶናል።
አንድ ስማቸው እንዲጠቀስ ያልፈለጉ የዲሎላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል።
በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር። የመከላከያ ኃይልም እዛው በከተማዋ ሰፍሮ ነበር። እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዚያው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ ይሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የአምስት ሰዎች ሕይወትን ቀጠፉ።
ከተገደሉት አምስት ሰዎች በተጨማሪም ሌሎች ሁለት ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጂዎቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ምሽሮች ቆቶላ ጀልዴሳና ሚስቱ ጭቁሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ አምስተኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚሁ የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ምሽራ ቆቶላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል።
አሁን ፉራ ጋርዱ አካንማ ተጀባን ሰራ ኒሴ ያጊታ ጀባን ትንጅ ዱዋዛ ሲሙ ለጌል
ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴም በጣም አዝናለች። መናገር አልችልም። አሁን
በተኩሱ የመቁሰል አደጋ የደረሰባቸው ሁለት ሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል። ነዋሪዎች በከተማዋ የነበሩ የመከላከያ አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ። የሚ ወረዳ ጤና ጣቢያ የጤና ባለሙያ ዳዊት ጉርሙም ይህንኑ ነው የሚያረጋግጡት።
እውነት ነው። ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው። በጊዜ ደርሳ ሕክምና ብታገኝ ኖሮ ሕይወቷን ማትረፍ እንችል ነበር። እነሱ ግን ሁለት ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ።
አቶ ሳር ጉቴ የሚዮ ወረዳ ኮሚኒኬሽን ቢሮ ኃላፊ ናቸው። ግድያው በእርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጸዋል።
ማሊፍ ኩንታዋ ሰበብ ነሚ ኩራቲፍ ማሊ ጅኒ ኦገንሲሳን ለሮ ድብኑ ኑቀራ ዱራንዩ አጃጅኑ ጉባዩኑ ትከናሜትኒ ነቀብዬ።
ይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር። የሰጡን መልስ እኛ ከላይ ትእዛዝ ተሰጥቶን ነው፣ የሀገር ደህንነት ለመጠበቅ ነው የመጣ ነው። በተለያየ ቦታ ህግ ለማስከበር ስንንቀሳቀስ በሞተር ቢስክሌት ጉዳት ያደርሱብናል። ይህንን እየተከታተልን በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ። እነሱ የሚሉት እንግዲህ ይሄ ነው። በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው።
አቶ ሳራው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል። የአካባቢው ነዋሪዎችም ግድያውን የፈጸሙ ለሕግ እስኪቀርቡ የሟቾቹን አስከሬን ከሚየ ወረዳ ጤና ጣቢያ እንዳልወሰዱ አቶ ሳራው ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። ወደ ሌላ ዘገባችን እናልፋለን። በምዕራብ ወለጋና ካማሺ ዞን ለረጅም ወራት ዘልቆ የቆየው ግጭት በዘላቂነት እንዲፈታ ተቋርጦ የነበረ የህዝብ ለህዝብ የጋራ ውይይትና ባህላዊ የእርቅ ስነስርዓት ተካሄደ። በስነ ስርዓቱ ላይ የታደሙ የሁለቱም ዞን ተወካዮች ዘላቂ ሰላም ለማስፈን የነበረው እንቅስቃሴ እንዲጀመር ተግባብተዋል ተብሏል። ናኮር መልካ ዝርዝሩን ይዟል።
ውይይቱ የተደረገው ከሁለቱ ዞን 8 ወረዳዎች የተውጣጡ ከ1000 በላይ ተወካዮች በተገኙበት የምዕራብ ወለጋና ካማሺ ዞን አዋሳኝ በሆነው ኪዳኖ ኪንጊ በተባለ ስፍራ ነው። የሁለቱ ክልሎች የጋራ ሰላምና ልማት ማስተባበሪያ ጽህፈት ቤት ኃላፊ አቶ ተሾመ ደሳለኝ ውይይቱ ተፈጥሮ የነበረውን ግጭት ለመፍታት የተዘጋጀ የጋራ ባህላዊ የእርቅ ስነስርዓት እንደሆነ ለቪኦኤ ተናግረዋል።
ከዚህ በፊት አለመግባባቶች፣ ግጭቶች ተፈጥሮ ነበረ። ህዝቡ ለአምስት ስድስት ወራት ኖርማል ወይ ቀን ግንኙነቱን አቆሞ ነበር። ይሄንን ወደ ነበረበት ሰላም ነበር የነበረው ሰላም ማምጣት ነው ተመልሶ ማለት ነው። የሰላም እሴት ግንባታ የሁለቱን ክልል ባህላቸውን እሴታቸው ማዕከል አድርገን ባህላዊውን የግጭት አፈታት ባህላዊ የሰላም ግንባታ ስራዎችን የሚሰራ ውጤትም ተገኝቶበታል ማለት ነው።
ተመሳሳይ ውይይት ከሁለት ሳምንት በፊት በመስራቅ ወለቃና በሎ ጃገንፎይ አዋሳኝ ቦታ ላይ መካሄዱን ያስታወሱት አላፊው ግጭትን ለማርገብ መልካም ተሞክሮ በመሆኑ የሁለቱን ዞኖች ሰላም ለማረጋገጥ ሌሎችም ቦታዎች ላይ ውይይቶች እንደሚቀጥሉ ተቁመዋል። በእለቱ ጥናታዊ ጽሑፍ ያቀረቡት የወለጋ ዩኒቨርሲቲ መምህር መላኩ ጌታውን በበኩላቸው ማህበረሰቡ ለዘመናት ያዳበረው የመደጋገፍና የመተባበር ባህል እንዳለው በጥናት አስደግፈው አብራርተዋል። ከካማሺ የመጡና አቶ ግራይ ጉደታ የተባሉ ተሳታፊ ተፈጥሮ የነበረውን ግጭት በእርቅና ይቅርታ በመፍታት ያብሮ መኖር እሴታቸውን እንደሚያስቀጥሉ ገልጸዋል።
እነዚህ ህዝቦች በጋራ በአንድነት በማከባበር በመቻቻል በወንድማማችና በእህትማማች ሲኖር የነበረ ህዝብ ነው። ሰላም ሲኖር ሁሉ ነገር እንዳለ ሁላችን ለሰላም ዘብ መቆም ይጠበቅብናል። ስለዚህ ያለፈው ነገር ተከትለን ሳይሆን ለወደፊት በምን መልኩ ነው አብሮ እንደነበረ በጋራ ተቻችለን ሰላም ፈጥረን ያለፈው ነገር በይቅርታ ተላልፈን በወንድማማችና በእህትማማች ለመኖር እንዴት መኖር እንደምንችል እሱ ብቻ አስበን መነጋገር ነው ያለብን።
በቅርቡ የተከሰተው ግጭት መንስኤ በአገሪቱ እየታዩ ያሉትን ለውጦች የማይቀበል ኃይል የሚለኩሳቸው ናቸው ያሉት ሌላው ተሳታፊ አቶ ሳሙኤል ገመዳ ሰላምን ማስጠበቅ ከሁሉም የሚጠበቅ ነው ብለዋል።
ሀሊያ ከስቴል ወርቲቃ ወይንምኒ
በእንዲህ አይነት ሁኔታ ተሰባስበን ሰላም ለማውረድ ስንሞክር በጣም ደስ ይላል። በዘመናዊም ሆነ ኋላ ቀር መሳሪያ ሰላምን ማምጣት አይቻልም። ሰላምን የሚያመጣው ሰላም ብቻ ነው። ሰላም በገንዘብ አይገዛም፣ ወርቅም አይደለም። የተጀመረውን ህዳሴ ወደኋላ ለመመለስ የሚጥሩትን ወደ ህግ ማቅረብ አለብን። በቤኒሻንጉልም በኦሮሞም ህዝብ ሰላም ይኖር ላለው ብለዋል። የምዕራብ ወለጋ ዞን አስተዳዳሪ ተወካይ አቶ ዘሪሁን ተክሌ ለዘመናት አብሮ የኖረ ህዝብ ያለፈውን ግጭት በመርሳት እርቅ አድርጎ አብሮ የመኖር ባህሉን ማስቀጠል አለበት ብለዋል።
ተሰበሰብነው የትላንቱን አሻራ በመተው የሐዘን ቀን በመተው ለአዲስ ህይወት አብሮ ለመስራት አዲስ ታሪክ የምንሰራበት በሁለቱ አጎራባች ክልሎችና ህዝቦች መካከል እንዲህ አይነት ጠባሳ፣ ደም መፋሰስ፣ እልቂት እንዳይፈጠር በዛሬው ዕለት ያለፈውን አሳዛኝ ሁኔታ ታሪክ የምናደርግበት ቀን እንዲያልፍ ይጠይቃለሁ።
የካማሺ ዞን አስተዳዳሪ አቶ ታሪኩ ኩመራ በበኩላቸው በባህላዊ ስርዓት እርቅ መካሄዱ እንዳስደሰታቸው ገልጸው ሰላሙን ዘላቂ ለማድረግና በግጭቱ ወቅት የተፈናቀሉ ዜጎች ወደ ቤት ንብረታቸው እንዲመለሱ ጥሪ አቅርበዋል።
የቤኒሻንጉል ጉሙዝ ክልላዊ መንግስትና የኦሮሚያ ክልል በሰፊ ትስስር ያላቸው ህዝቦች እንደሆኑ በተለያዩ ታሪኮች የምንረዳ ሆኖ ከቅርብ ጊዜ ወዲህ ሁለቱም ህዝቦች አንድነት ሊሸረሽሩ የሚፈልጉት በተፈጠረው ክስተት ይህን ሁለቱም ህዝብ ለመራራቅ የሚያስገድዱ በርካታ ነገሮች ያጋጥሙን እንደሆነ የምንገነዘብ ስለሆነ በዚህ በዛሬው ፕሮግራም ከሁለቱ ክልሎች የተገኘን ማህበረሰብ ክፍል የሁለቱ ወንድማሞች ህዝቦች ሰላም ወደ ነበረበት ለመመለስ ከልባችን በእኛ ሂድኔ መግለጽ ማንችሎ የሁለቱ ህዝቦች ትስስር በጣም የጠለቀና ሰፊ ስለሆነ የሚያቀራርብ የነበረውን ፍቅር፣ የነበረውን ሰላም፣ የነበረውን አንድነት የምንታወቅበት የመቻቻል እሴታችን ተግባራዊ የምናደርግበት
የሁለቱም ዞን አመራር በግጭቱ ወቅት ወንጀል የፈጸሙ ግለሰቦችን ወደ ህግ ለማቅረብ እንደሚሰሩ ገልጸዋል። በሁለቱ ዞኖች መካከል ተቋርጦ የነበረው የንግድ ትራንስፖርትና ሌሎችም ማህበራዊ እንቅስቃሴዎች እንዲጀመሩም ስምምነት ላይ ተደርሷል። በመጨረሻም በሁለቱ ዞን ተወካዮች እርቁ የሰመረ መሆኑን ለማስረዳት እርቅ ከተካሄደ በኋላ አንድ ላይ ማዕድ ተቋርሰዋል። ከሁለቱም ዞኖች የተፈናቀሉ ከ90,000 በላይ ሰዎች አሁንም በመጠለያ ካምፕ እንደሚኖሩ ከዞኑ አደጋ ስጋት አመራር ጽህፈት ቤት ያገኘነው መረጃ ያመለክታል። ለአሜሪካ ድምፅ ናኮር መልካ ከጊምቢ።
ናኮርን ለዘገባው እናመሰግናለን። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ፕሮግራማችንን ነው። ወደ ተከታዩ ዘገባችን እንለፍ። በደቡብ ክልል ሀላባ ቁልቶ ከተማ ባልተጣራ ወሬ ተገፋፍተው 7 የፕሮቴስታንት ቤተክርስቲያንን አውድመዋል ያላቸውን ከ40 በላይ ግለሰቦች ፖሊስ አሰረ። በሃይማኖት መካከል ግጭት በመፍጠር አካባቢውን ሰላም ለማወክ ሆን ተብሎ ታቅዶ የተፈጸመ ሴራ ነው ተብሏል። መልሶ ለማቋቋም እንቅስቃሴ የተጀመረ ሲሆን የከተማው ህዝብ የጎለበተ አብሮ የመኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማው ነዋሪዎች ተናግረዋል። ዮናታን ዘብዲዮስ ተጨማሪ ሪፖርት ከሐሳል ኮልናል።
የሐላባ ዞን ሰላምነት ተመምሪያ ኃላፊ አቶ አለሞሎ ብሶ እንዳሉት ፖሊስ በወንጀሉ ተሳትፏል ያላቸውን ከ40 በላይ ግለሰቦችን በቁጥጥር ስር አውሏል።
መርማሪ ቲም አዋቅረናል። ከአቃቤ ፖሊስ ከምርመራ ክፍል ኃላፊዎች የዞኑ ፖሊስ ምርመራ ቡድን፣ ያ ቡድን ከሁሉም እምነት ተከታዮች የተውጣጣ ነው። ከፕሮቴስታንት፣ ከኦርቶዶክስ፣ ከሙስሊሙም ጭምር። ያ የምርመራ ቲም ዛሬም ድረስ እያጣራ ያለበት ሁኔታ አለ። ከትላንት ጀምሮ ወንጀለኞችና ይህንን ነገር የጠነሰሱና ይህንን የእውቀት የብትል ወጣቱ ለማስፈጸም የሞከሩ ሰዎችን የመለያ ስራ ተሰርቷል። አንድ ሁለት ሶስት ብቻ ይቀራሉ እንጂ ዋና ዋናዎቹን አግኝተን በቁጥጥር ስር አውለናል።
በዱራሜ ከተማ መስጂድ ላይ ጥቃት ደርሷል፣ ሼኩም ተገድሏል የሚል የተሳሳተ መረጃ ተከትሎ የተፈጸመ ጥቃት መሆኑን ነው ያብራሩት። በዚህ ምክንያትም በከተማው የሚገኙ 7 የፕሮቴስታንት ቤተ ክርስቲያኖችና የማምለኪያ ስፍራዎች እንዲሁም ቁሳቁሶች በተደራጀ ሁኔታ የመቃጠል የማፍረስና የመሰባበር ወንጀል ተፈጽሞባቸዋል። የግል ጥቅም ለማግኘት ሲሉ በሃይማኖት መካከል ግጭት በመፍጠር ሆነ ተብሎ ታቅዶ የተፈጸመ ሴራ ነው ብሏል። የከተማ ማህበረሰብ ወንጀል ሰርቷል ብሎ የሚጠረጥሩትን ግለሰብ ለፖሊስ በመጠቆም ሀላባ ቁልቱን ወደምትታወቅበት መከባበርና ፍቅሯ እንዲመልሱም ኃላፊው ጠይቀዋል።
እነዚህ ላይ የተሳተፉ አካላት ከህዝብ አይደበቅምና አሁን የሚኖሩ በህዝብ ውስጥ ስለሆነ መንግስት ለሚወስደው እርምጃ ትልቅ ግብአት ሊሆኑና ትግል ሊያደርጉ ይገባል። ለራሱ ሰላም ህዝብ ዘብ ሊቆም ይገባል የሚል ሀሳብ ነው የሚኖረው። ለኔ
የከተማ ነዋሪ አቶ ኡስማን ከድር በበኩላቸው ያልተገባ ጥቅም የሚፈልጉ ግለሰቦች በህዝብ መካከል ልዩነት ለመፍጠር የፈጠሩት ችግር ነው ብሏል። አሁን ህዝቡ ችግሩን ለመፍታት በጋራ እንቅስቃሴ እያደረገ መሆኑን ተናግሯል። ወጣቶች የፖለቲካ ፍላጎት ይዘው ሁከት ለመፍጠር የሚሯሯጡ ግለሰቦች መጠቀሚያ ከመሆን ራሳቸውን እንዲጠብቁና ምክንያታዊ መሆን አለባቸው ብሏል። አቶ ኡስማን
የከተማው ህዝብ ሰላም እንዲኖር አንደኛ ማድረግ ያለበት ልጆቹ ለእንደዚህ አይነት ለፖለቲካ አጀንዳ እንዳይ ሰለቡ በጥንቃቄ መምከር አለበት፣ መያዝ አለበት። አንደኛ ልጆቹን፣ ሁለተኛ በዚህ አጀንዳ ሊሳተፉ የሚችሉ ሰዎችን ከአሁን በኋላ እንደዚህ አይነት ነገር እንዳይደገም። ቀድሞ ሀላባ የፍቅር ከተማ ናት። ቤተ ክርስቲያን ሲገነባ ሙስሊሙ አብሮ ሲገነባ የመጣበትና መስጊድ ሲገነባ ክርስቲያኑ አብሮ ሲገነባ የመጣበትን እሴት ሊያጠፉ የሚችሉ አካላትን ሳይደብቅ በግልጽ ሊታገልና በመጠቆም
ስማቸው እንዲገለጽ ያልፈለጉ የከተማ ነዋሪ ህዝቡን የማይወክሉ ውስን ግለሰብ ሰዎች በማህበራዊ ሚዲያ ያሰራጩት ፕሮፓጋንዳ ያስከትለው ግጭት መሆኑን ገልጸው መልሶ ለማቋቋም በሁሉም የከተማው ህብረተሰብ እንቅስቃሴ የተደረገ መሆኑን ተናግሯል። የከተማው ህዝብ የጎለበተ አብሮ የሚኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማ ነዋሪዎች ተናግሯል።
ይህን ጉዳይ የብሔር መልክ ሚያ ሲይዘው ምንም ጉዳይ የለም። ባለድርሻ አካል ህዝቡን እያወያየ ነው። ህዝቡ ሰላማዊ እሴቱን ለምን መጠበቅ አቃተው ተሳነው እንዴትስ ነው ለቀጣይ የሚካሄደው የሚለው ላይ ሁሉም ባለድርሻ አካላት ውይይት ተደርጎ ህዝቡ የሚያነሳቸውን ጥያቄዎች አስተዳዳሪዋ እየመለሰች ደግሞ የህዝቡን አብሮነት የመቻቻል የማይጎዳው እና ድለተኛና የጥቂት ሰዎች ህልም እንደሆነ ነው የተገለጸው። ህብረተሰቡም ይህን በደንብ ነው የሚያወግዘው፣ ወጣቱም ይህን ያወግዛል።
ችግሩን ለመፍታት ከሚደረገው ጥረት ጎን ለጎን የወደሙ ቤተ ክርስቲያናትን መልሶ ለማቋቋም ግብረ ኃይል ተሰይሟል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ጣሊያን ኢትዮጵያን ለቆ ከወጣበት ማግስት ጀምሮ እንደ ተቋቋመ የሚነገርለት የሰባት ቤት አገው የዓለም ፈረሰኞች ማህበር በየዓመቱ የሚያካሂደውን የፈረስ ጉግስ ትርኢት ሰሞኑን በአዊ ዞን እንጅባራ ከተማ አካሄደ። ከ48,000 በላይ አባላት ያሉት ማህበር ይህንን ትርኢት ሲያካሂድ ዘንድሮ ለ79ኛ ጊዜ ነው። አስቴር ምስጋናው ዝርዝሩን ይዛለች።
በአማራ ክልል የአዊ ብሔረሰብ አስተዳደር ዞን በቀድሞ አጠራሩ የአገው ምድር አውራጃ በመባል ይታወቅ ነበር። አገው ምድር ሲታሰብ ደግሞ ለመጀመሪያ ጊዜ በአካባቢው የሰፈሩት 7 ወንድማማች አገዎች ይነሳሉ። እነዚህ 7 ወንድማማች ናቸው እንግዲህ ወልደውና ተዋልደው የአገው ህዝቦችን የፈጠሩት። የሰባት ቤት አገዎች ቀድሞም ቢሆን በፈረስ የማረስ ልምድ ነበራቸው። ኋላም ሀገር በጠላት ስትወረር ለጦርነት ሜዳ አዋሉት። ዛሬ በአዊ ብሔረሰብ ዘንድ ፈረስ የሀብትና የጀግንነት መለኪያ ነው። ፈረስ የአንድነትም ተምሳሌት ነው። ምክንያቱም 79 ዓመታትን ያስቆጠረው የፈረሰኞችን ማህበር ለመቀላቀል ፈረስ እንደ አንድ መስፈርት ይጠቀሳልና ይላሉ ለረዥም ጊዜ የማህበሩ አባል የሆኑት አቶ ተሻለ ወርቄ።
ጥጥቅ ማሟላት ያስፈልጋል። ፈረስ፣ ኮርቻ፣ የተለያዩ እቃዎችን የፈረስ እቃዎችን ማሟላት ቅድሚያ። በሁለተኛ ደረጃ ደግሞ በማህበሩ ስንገባ በማህበሩ ውስጥ ተንኮል፣ ሌላ ነገር ያሰብን መሆን የለብንም። ሌላ ወይ የሰው ገንዘብ ይበላ ከሆነ የቀማ ከሆነ የሰረቀበት ከሆነ ወደ ማህበሩ ሲሳብ ማህበሩ ያን ነገር ካላስተካከለ አይቀበለውም።
ባዊ ብሔረሰብ አስተዳደር ዞን በየአመቱ 9 ወረዳዎች በየተራ የፈረስ ጉግስ ትርኢት ያካሂዳሉ። የሚካሄደው ደግሞ በሰባት ቤት አገው የዓለም ፈረሰኞች ማህበር አዘጋጅነት ነው። ዘንድሮ ለ79ኛ ጊዜ የተከበረው በእንጅባራ ከተማ ነው። የሰባት ቤት አገው የፈረሰኞች ማህበር አመሰራረቱ ኢትዮጵያን ከጣሊያን ወረራ ነጻ ማውጣት ጋር ይያያዛል።
ጣሊያን ሀገራችንን በወረራት ጊዜ በ28 ዓመተ ምህረት በዚያ ጊዜ በፈረስ በነጭ ፈረስ እየተዋጋ ነው አገራችንን እኛን ያስነቀለን ያሰደደን ይሉ ነበር ይባላል፣ ነጮች ሲወጡ ማለት ነው ሲባረሩ። ስለዚህ በዚያ ሰዓት ፈረስ ልክ የአንድነት መግለጫው የኢትዮጵያ የአዊ ብሔረሰብ ዞን ብቻ ሳይሆን የኢትዮጵያ ሕዝብ በሙሉ የአንድነት መግለጫው።
ያኔ በ33 መስራች አባላት የተመሰረተው የቅዱስ ጊዮርጊስ ጽዋ ማህበር ዛሬ ከ48,000 በላይ አባላትን አቅፎ ይዟል። የማህበሩ አባላት ትላንት በጦር ድል የነሳውን የፈረስ ውለታ ለማስታወስ ያቋቋሙት ቢሆንም ዛሬ ግን ይዘቱን ቀይሮ መረዳጃ ማህበር ሆኗል ይላሉ አቶ ተሻለ ወርቄ።
ሰው ሲሞት በፈረስ አጅበን በድኑን ወይም ሬሳውን ወደ ቤተ ክርስቲያን ወስደን በልቅሶ በጣም ጠቀሜታ ነው። ሙሽራ በማጀብ ለምሳሌ ሙሽራው እና ሙሽራይቱ በመኪና የሚሄዱ ከሆነ በመኪናውና በመኪናው መካከል ሆነን ሆያልን እናጅባለን። በፈረስ የሚሄዱ ከሆነ ደግሞ ልክ ሙሽራውና ሙሽራይቱና ሙሽራውን በጋራ በፈረስ አድርገን እኛ መካከልና መካከል ሆነን መሀል ላይ ሆነን እያጀብነ ሆያልን ወደሚፈልጉት ቦታ እናደርሳቸዋለን። በየወረዳችን አሁን አንዳንድ ልማቶች ሲሰሩ መንገድ ስራ የተለያዩ ስራዎችን ሲሰሩ በጋራ ተደራጅተን ሆ ብለን ወጠን ስራ ለመስራት ያመቸናል። በማህበሩ ቀን እንነጋገርና ለምሳሌ ጎሪስ ቀን ነው ማህበሩ የምንጠጣው። በዚያ ቀን እንነጋገርና ቀጥታ ወደ ልማቱ በዚህ ቀን እንዲህ ያለ ልማት ስላለ ወጠን ይህን እንድናለማ ሚል
ከሰሞኑ በእንጅባራ ከተማ የተከበረው ያው የፈረስ የባህል ፌስቲቫል የሀገር ውስጥና የውጭ ሀገር ጎብኚዎች የተገኙ ሲሆን በቦታው አፈ ጉባኤ ወይዘሮ ወርቀሰሙ ማሞ ተገኝተው ነበር። ፌስቲቫሉ በሀገር አቀፍ ደረጃ አሁን ለሚታየው የፍቅርና የሰላም ተምሳሌት ነው ሲሉ ንግግር አሰምተዋል።
በህዝቦች መካከል ሰላም፣ ፍቅር፣ አብሮነት፣ ትዕግስትና ጨዋነት፣ መቻቻልና ወንድማማችነት የሚንጸባረቅበት እንኳን ለኢትዮጵያውያን ለራሳቸው የውጭ ሀገርም የሚስብ የሚታይና የሚዳሰስ ቅርስ ነው።
በዕለቱ በርካታ የኪነ ጥበብ ሰዎች የተገኙ ሲሆን ታዋቂው የባህል ሙዚቀኛ አርቲስት ይሁኔ በላይ የሰባት ቤት አገው የዓለም ፈረሰኞች ማህበር የአምባሳደርነት ማዕረግ ሰጥቶታል። ያውና ያውና ይታያል ያውና ያገው ምድር ሀይቁ ዘንገና አይሰማ ያውና ያገው ምድር ሀይቁ ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በዩናይትድ ስቴትስ ሲታገዝ የነበረው የሻህ ሙሐመድ ሬዛ ፓህላቪ መንግስት ወድቆ እስላማዊ ሪፐብሊኩ የተወለደበት የኢራን አብዮት 40 ዓመት አለፈው። ለ14 ዓመታት ፈረንሳይ ውስጥ በስደት የቆዩት ታላቁ መሪ አያቶላህ ሩሃላ ሐሚኒ ወደ ኢራን የተመለሱት በአብዮቱ ወቅት ነው። ለመጀመሪያ ጊዜ በምርጫ አሸንፈው የተመረጡትና ኋላ በሐሚኒ ከስልጣን የተወገዱት ፕሬዚዳንት ለአሜሪካ ድምጽ ሲናገሩ እርሳቸውና ሌሎች ብዛት ያላቸው አብዮታውያን አዲስ አምባገነን ስርዓት ለመመስረት ማቀዳቸውን ፈጽሞ ባልገመቱት በአያቶላህ እንደተከዳን ይሰማናል ብለዋል። ለአሜሪካ ድምጽ ኤድዋርድ የራኒያን ከካይሮ ያጠናቀረው ዘገባ ደርሶናል። ሰለሞን ክፍሌ ያቀርበዋል።
እንደ አውሮፓውያን ዘመን አቆጣጠር የ1979ን የኢራን አብዮት ለሚያስታውሱ አያቶላ ሆሜኒን ይዞ ከፓሪስ የመጣው አውሮፕላን የሻህ ሙሐመድ ሬዛ ፓህላቪ አገዛዝ መውደቁንና ለእስላማዊ ሪፑብሊኩ አዲስ አስተዳደር መመስረት መንገድ መጥረጉን እንዳሳየ ይገነዘባሉ። አቡል ሐሰን ባኒ ሳድር በኢራን የመጀመሪያው በምርጫ ያሸነፉት ፕሬዚደንት በዚያ ታሪካዊ ከፓሪስ ቴህራን በረራ ውስጥ ነበሩ። አውሮፕላኑ ቴህራን ማህራባድ አየር ጣቢያ እንዳረፈ የተሰማቸውን ስሜት ለአሜሪካ ድምፅ አካፍለዋል። አቡል ሐሰን በፈረንሳይኛ ቋንቋ ያሉት በአያቶላ ሆሜኒ የተዘጋጁት የአብዮቱ ግቦችና መርሆች ኢላማቸውን ይመታሉ ብለን ተስፋ አድሮብን ነበር። ሙሉ በሙሉም ተቀብለነው ነበር። ሌላው ደግሞ አያቶላ ወደ ሀገራቸው ለመመለስ በሚፈልጉ ኃይሎች ላይ ሁሉ እንቅፋት ይሆናሉ የሚል ነበር። ለመሆኑ ሆሜኒ አዲስ አምባገነን አገዛዝ ሺዓይት ሙስሊሞች አካባቢ የመመስረት አዝማሚያ ሲያሳዩ ተገርመው ነበር ተብሎ ለቀረበላቸው ጥያቄ አቡል ሐሰን ባኒሳድር ሲመልሱ፣ አንድ የሃይማኖት መሪ ለሕዝብ ይዋሻል ብሎ ማሰብ አይቻልም ብለዋል። አቡል ሐሰን አክለውም የሃይማኖት መሪዎች አይዋሹም፣ ለራሳቸውም ሥልጣን አይሹም። ምክንያቱም በኢራን ታሪክ የሃይማኖት መሪዎች ሚና ሥልጣን ላይ ያሉትን በተለይ አምባገነኖችን የመተቸቱን ቅድሚያ መውሰድ ነው። ስለዚህ አሉ አቡል ሐሰን፣ በፈረንሳይና ሩሲያ እንደ ታየው ሁሉ በዚያን ጊዜ ሌላ አምባገነን ከአብዮቱ በኋላ ይመጣል ብዬ አላሰብኩም ብለዋል። አብዮቱን ተከትሎም በከፍተኛ የሕዝብ ድምፅ በፕሬዝደንትነት እንዴት እንደ ተመረጡ ባኒሳድር ያስታውሳሉ። ሆሜኒ በአውሮፕላኑ አብረዋቸው ይጓዙ ለነበሩ ሰዎች ሲናገሩ ከኢራን 38 ሚሊዮን ሕዝብ 35ቱ በአንድ ጉዳይ ላይ አዎን ብሎ ቢስማማ እኔ እምቢላለሁ ብለዋል። በኢራን አብዮቱ ከተጀመረ ወራት በኋላ አዲሱ ሕገ መንግሥት ረቆ ፓርላማው አጸደቀው። ያኔም ባኒሳድርና ጓደኞቻቸው ሆሜኒ ሥልጣን ለሕዝብ የማስረከብ ምንም ዐይነት ፍላጎት እንደሌላቸው ተረዱ። ሆሜኒ ይልቅስ ሥልጣኑን ለብቻቸው መያዙን መረጡ። አያቶላ ሆሜኒ በዚያን ጊዜ እርሳቸውን ከፕሬዝደንትነት አባረው ሥልጣኑን ሁሉ ራሳቸው ሊይዙ የቻሉት ከ1980 እስከ 1988 ዓ ም ድረስ ለስምንት ዓመታት ከኢራቁ ሳዳም ሁሴን ጋር ብዙ ሕይወትና ንብረት የጠፋበትን ጦርነት በማካሄዳቸው ነው። ያ ጦርነት ባይኖር ኖሮ ሆሜኒ ሥልጣን ለመያዝና እኔን ለማስወገድ ፈጽመው አይችሉም ነበር ሲሉ ባኒሳድር አብራርተዋል። ማህሩድ ሆሳኒ ሻሁ ከሥልጣን ሲባረሩ በለንደን የኢራን ፕሬስ አታሼ ነበሩ። ለአሜሪካ ድምፅ ሲናገሩ ሻሁን ከሥልጣን በማባረር አብዮቱ ይሳካል ብዬ አላምንም ነበር ብለዋል።
የአገዛዙ መውደቅ ወይም ሻሁ አገር ጥለው የመውጣታቸው ሁኔታ ፈጽሞ አልታየኝም ነበር። አዲሱ እስላማዊ ሪፐብሊክ ተመስርቶ ለአርባ ዓመታት ይዘልቃል የሚል እምነትም አልነበረኝ።
በሜርዳድ ኮንሳሪ አስተያየት የ1979 የኢራን አብዮት በቀላሉ የሚገለጸው ከሀገሪቱ የመገበያያ ገንዘብ ላይ ከእያንዳንዱ 10 ዓመት 4 የዴሲማል ነጥብ በማንሳት ነው።
ዛሬ የዩኤስ ዶላር ከአርባ ዓመታት በፊት ከነበረው 2000 ጊዜ ይበልጣል። ይህ ምን ማለት ነው? ባጭሩ የኢራን ሕዝብ ያሳለፈው ሥቃይ መገለጫ ነው። የኢራን ሕዝብ ላልተረዳው ለአዲሱ የፖለቲካ ሥርዓት እጁን መስጠቱ ያስከተለው ውጤት ነው።
የሁሳኒ ክርክር የኢራን ሕዝብ በመጨረሻው አብዮት ባለመደሰቱ ዛሬ ላይ አዲስ ነገር ለማየት እንዲፈልግ አድርጎታል የሚል ነው። ከትላንት በስቲያ በታሰበው 40ኛው ዓመት የኢራን አብዮት ፕሬዝደንቱ ሐሰን ሩሃኒ ቴህራን ለተሰበሰቡ ሰዎች ባደረጉት ንግግር የሀገሪቱ ጠላቶች ሰይጣናዊ ሲሉ የጠሩትን ግባቸውን አይመቱም ብለዋል። ሰልፈኛውም በበኩሉ ሞት ለአሜሪካ፣ ሞት ለእስራኤል ሲል መፈክር አሰምቷል። ዩናይትድ ስቴትስ ባለፈው ዓመት ከኑክሌር ስምምነቱ ራሷን ማግለሏና በኢራን ላይ ተጽዕኖ ለማሳደር ጠንካራ ማዕቀቦችን መጣሏ ይታወሳል።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያብሮ ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
Kun Radio Sagale Americati.